Gambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምን አመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ ጄኔቫ እናመራለን። ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ሊመሩ ተመርጠዋል።
Half of our population doesn't have access to healthcare.
ማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሰረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው።
ዶክተር ቴድሮስ በሐምሌ ወር ስራ ሲጀምሩ WHO በመምራት የመጀመሪያው አፍሪካዊ ይሆናሉ። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ ዓለምን በጋቢና አሳፍረን ስለ ዶክተር ቴድሮስ ምርጫ ጠይቀናቸዋል።
ዶክተር ቴድሮስ እንደግለሰብ ያሸነፉበት አፍሪካም ኢትዮጵያም አሸናፊ ሆኑበት ነው ማለት ይችላል።
ዶክተር ቴድሮስ የዓለም የጤና ድርጅትን ሲመሩ በርካታ ሊሳኩ የሚገቡ ፈተናዎች ይጠበቁባቸዋል። በማህበረሰብ ጤና ዙሪያ በዚህ በዩናይትድ ስቴትስ የሚሰራ አንድ ወጣትን ለማብራሪያ ይዘናል።
የኛ ስራ ብዙ ጊዜ የሚያተኩረው ኤጁኬሽን ላይ እና ማስተማር ሰዎችን፣ ሁለተኛ ደግሞ ራሳቸውን በቃ እንዲጠብቁ ወይ ኤክሰርሳይዝ እያደረጉ ወይ የሚበሉትን ደግሞ እንዲያዩ እና እንዲያመጣጥኑ እንደሱ አይነት ነገሮች ነው።
መጨረሻ ወደ ሳውዲ አረቢያ እናመራለን። ሳውዲ አረቢያ በህጋዊ መኖሪያና የስራ ፈቃድ የሌላቸው ኢትዮጵያውያን ስደተኞች ወደ ሀገራቸው እንዲመለሱ የወጣው የሶስት ወራት የጊዜ ገደብ በተገባደደበት በአሁን ወቅት የኢትዮጵያ መንግስት ዜጎቹ የተገለገሉባቸውን ቃዎች ከቀረጥ ነጻ ወደ ሀገር እንዲያስገቡ መፍቀዱን ገለጸ።
አገር ቤት ይዘው የሚገቡትን መገልገያዎችን ከቀረጥ ነጻ እንዲያስገቡ ተፈቅዶላቸው እዚህ ላይ የማወናበር ሁኔታዎች አሉ። እንደዚህ ቀረጥ ትከፍላላችሁ እንትን ትላላችሁ። ኦልሬዲ የተፈቀደላቸው ሊስት አለ። 21 ዝርዝር እቃዎች አሉ። እነዛን በዛ ዝርዝር እቃዎች ይዘው ከገቡ በእኛም በኩልም ድጋፍ እያደረግንላቸው፣ ይሄም ማህበረሰባችን ተመላሽ ዜጎቻችን ይሄን አውቀው በዚህ ደረጃ ይሄንን እድል እንዲጠቀሙ ነው አሁንም ጥሪያችንን የምናስተላልፈው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ ዜናዎችን ይዘን ተመልሰናል። የመጀመሪያው ብሪታንያ ነው የምናመራው። የብሪታንያ ፖሊሶች ባለፈው ሰኞ ማንቸስተር ላይ ከተፈጸመው የአጥፍቶ ጠፊ ጥቃት ጋር በተያያዘ በሚደረገው ምርመራ 3 ተጨማሪ ሰዎችን አሰሩ። የማንቸስተር ፖሊስ ዛሬ ባወጣው መግለጫ መሰረት ሰዎች የታሰሩበት ከደቡብ ማንቸስተር የእስራት ማዘዣ ከተገኘ በኋላ ነው። 3ቱ ሰዎችና ባለፈው ማክሰኞ የታሰረው 4ኛ ሰው ከጥቃቱ ጋር ስላላቸው ግንኙነት የተገለጸ ነገር የለም። የብሪታንያው የሀገር አስተዳደር ሚኒስትር አምበር ሳልመን አብዲ የተባለው የ22 ዓመት ዕድሜ አጥፍቶ ጠፊ ጥቃቱን ከመፈጸሙ በፊት በብሪታንያ የስለላ አገልግሎት ይታወቅ እንደነበር ዛሬ ገልጸዋል። ጥቃቱ ብቻውን የፈጸመው እንደማይመስል ሚኒስትሯ ለቢቢሲ የዜና ስርጭት ተናግረዋል።
ወደ 400 ሺህ የሚጠጉ ልጆች በኮንጎ ዴሞክራሲያዊ ሪፐብሊክ በሚገኘው ካሳይ ክልል ከባድ የተመጣጠነ ምግብ እጥረት እንደገጠማቸው የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ገልጿል። በክልሉ ባሉት 5 ክፍለ ሀገር ላይ በሚካሄደው ግጭት ወሳኝ የሆነው የጤና ጥበቃ መሰረተ ልማት እንዳይሰራ ሆኗል። በማዕከላዊ ካሳይ ክፍለ ሀገር ብቻ ከጤና ጥበቃ ማዕከሎቹ ከ1/3 በላይ የሚሆኑት በጸጥታ ስጋት ምክንያት የሕክምና አቅርቦቶች ስለሌሉባቸው ለመዘጋት ተገደዋል ተብሏል። በክልሉ የሚካሄደው ግጭት የእርሻ ስራን በማሰናከሉ ልጆች የተመጣጠነ ምግብ እጥረት እየገጠማቸው መሆኑን የሕፃናት መርጃው ድርጅት ገልጿል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ነበሩ። ወደ ቀሪው የጋቢና ዝግጅታችን እንመለሳችሁ።
Gambino BOA.
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ጤና መሰረታዊ የሰብአዊ መብት ነው ያሉት አዲሱ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የጤና ጥበቃ ስራቸው ለሁሉም ሰው የሚዳረስ የሰብአዊ መብት እንዲሆን የመስራት እቅድ እንዳላቸው ተናግረዋል። ዶክተር ቴድሮስ ከተመረጡ በኋላ ጄኔቫ ለጋዜጠኞች የሰጡትን መግለጫ የተከታተለችው ሊሳ ሽላይን ያደረሰችንን ዘገባ ሄኖክ ሰማስኬር ያቀርባል።
የቀድሞው የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም በሐምሌ ወር ስራ ሲጀምሩ የዓለም የጤና ድርጅትን በመምራት የመጀመሪያው አፍሪካዊ ይሆናሉ። በዚህ ምርጫ ከሁለት ሌሎች እጩዎች የተበቀ ፉክክር ቢገጥማቸውም በስተመጨረሻ ከ185 የዓለም ጤና ድርጅት WHO አባል ሀገሮች የ133ቱን ድምጽ በማግኘት ነው ያሸነፉት። ዶክተር ቴድሮስ ያገኙት ሰፊ ድጋፍ የዓለም የጤና ድርጅትን ራዕይ ለመተግበር የመተማመኛ ድምጽ ይሆነኛል ብለዋል። በስራቸውም ጤና መሰረታዊ የሰው ልጅ መብት መሆኑን በተግባር ማሳየት እንደሚሆን አብራርተዋል።
Half of our population doesn't have access to healthcare. Universal health coverage.
ከማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሰረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው።
ዶክተር ቴድሮስ ስራ የሚጀምሩት በአውሮፓውያኑ የሐምሌ ወር መጀመሪያ ሲሆን በሚቀጥሉት 5 ዓመታት በርካታ ስራዎችን ለማሳካት እንደሚተጉ ይናገራሉ። የጤና ጥበቃን በዓለም ዙሪያ ለማዳረስ ከሚሰሩት ስራ በተጨማሪ የዓለም የጤና ድርጅትን የተቀላጠፈ ምላሽ ለመስጠት የሚችል ብቁ ተቋም ለማድረግ የአሰራር ማሻሻያዎችን እንደሚተገብሩም ተናግረዋል።
The campaign has ended as you know officially. But I think more work begins actually now.
የምረጡኝ ዘመቻው በይፋ ተጠናቋል። ስራችንም ከአሁኑ ጀምሯል። በእጅጉ እንደሚፈትነን ጠንቅቄ ያውቃለሁ። ቀላል ስራ ያለመሆኑን ትረዳላችሁ። ከተባበርንና አብረን ከሰራን ግን ለውጥ ማምጣት እንደምንችል ጠንቅቄ ያውቃለሁ።
ተመራጩ የዓለም የጤና ድርጅት ስራ አስኪያጅ የዓለም የጤና ድርጅት WHO ለአስቸኳይ የጤና ጥበቃ ስራዎች ፈጣንና የተሳካ ምላሽ ለመስጠት የሚያስችል አቅም እንዲኖረው ለመገንባት እንደሚሰሩ ተናግረው በተለይ ተላላፊ በሽታዎች ሲከሰቱ ምላሹ ፈጣን መሆን እንደሚኖርበት አስምረዋል።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanja!
የኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት WHO-ን ለመምራት መመረጣቸው ለኢትዮጵያም ለአፍሪካም ድል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል።
የቀድሞው የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በዓለም የጤና ድርጅት ዳይሬክተርነት መመረጥ በሂደት የታዩ ስኬቶች ውጤት መሆኑን ነው የውጭ ጉዳይ ሚኒስቴር ያስታወቀው። የሚኒስቴሩ ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ እንዳስረዱት የዶክተር ቴዎድሮስ አጀንዳዎች ዓለም አቀፍ የጤና ተደራሽነትን የመሳሰሉ የሶስተኛው ዓለም አጀንዳዎች ናቸው። የኢትዮጵያ የጤና ጥበቃ ሚኒስትር ሆነው ባገለገሉበት ወቅት በልዩ ልዩ ዘርፎች ትርጉም ያለው ውጤት ማስመዝገባቸውን አስተውሰዋል። ምርጫውም እርሳቸውና አገሪቱ በጤናው ዘርፍ ላስመዘገቧቸው ውጤቶች የተሰጠ እውቅና ነው ሲሉ ገልጸዋል ቃል አቀባዩ አቶ መለስ። ይህንን የዶክተር ቴዎድሮስ ልምድ በዓለም የጤና ድርጅት ውስጥም መጠቀም እንደሚቻል የኢትዮጵያውያንም ሆነ የአፍሪካውያን እምነት እንደሆነም ጠቅሰዋል። እናም እነዚህ አፍሪካውያን ለዶክተር ቴዎድሮስ መመረጥ ያደረጉት አስተዋጽኦ ከፍተኛ መሆኑንም አብራርተዋል።
አፍሪካውያን ለዶክተር ቴዎድሮስ እጩነት ድጋፍ ብቻ አይደለም ሰጡት። በምርጫው ሂደት ጄኔቫ እንዲሁም አዲስ አበባ ላይ በተከታታይ እንደ ኢትዮጵያ የውጭ ጉዳይ ሚኒስትር ጄኔቭ እንዳለው የኢትዮጵያ ኤምባሲ በኩል ደረጃ በሚባል ሁኔታ ሲቀሰቅሱ ነበር፣ ሲያስተባብሩ ነበር። ዛሬ ለተገኘው ውጤት የኢትዮጵያ መንግስት በአንድ ወገን፣ ሌሎች አፍሪካውያንና ሌላው የዓለም አቀፍ ማህበረሰብ ትርጉም ያለው አስተዋጽኦ አድርገዋል ብሎ ማለት ይችላል ስለዚህ ውጤቱ ዶክተር ቴድሮስ እንደገለጸው ያሸነፈበት አፍሪካም ኢትዮጵያም አሸናፊ ሆነበት ነው ማለት ይችላል
ዶክተር ቴድሮስ አድሃኖም የምርጫ ዘመቻ በሚያካሂዱበት ጊዜ ጀምሮ በውጭ ከሚኖሩ ኢትዮጵያውያን ውስጥ የድጋፍም የተቃውሞም ድምጾች ተሰምተዋል እርሶም እንደሚያውቁት ዶክተር ቴድሮስ ያገለገሉት መንግስት ሰብአዊና ዲሞክራሲያዊ መብቶችን ይጥሳል በሚል በዚህ ላይ ያለው አስተያየት ምንድነው
ጠቃሚ የሆነው ነገር ስለመጪው ጊዜ ማሰብ ነው ሰዎች የራሳቸውን አስተያየት በመስተላቸው መንገድ መስጠት ይችላሉ ይሄን የግል አስተያየታቸውን ማክበር ያስፈልጋል ትክክል ነው ትክክል አይደለም አሁን የተሻገርነው ጉዳይ ነው ዶክተር ቴድሮስ የተቃወማቸውም የደገፋቸውም ኢትዮጵያዊ ተወካይ ናቸው እንደዛ ነው መታየት ያለበት ዶክተር ቴድሮስ የኢትዮጵያ ብቻ ሳይሆን የአፍሪካ ተወካይ ናቸው አፍሪካ ላይ ዶክተር ቴድሮስን በሙሉ ድጋፍ አግኝቷል ዶክተር ቴድሮስ አሁን የዓለም ጤና ድርጅት ዳይሬክተር ጀነራል ናቸው ይሄን ደግሞ የሚደግፋቸውም የሚቃወማቸውም የሚቀበለው ሀቅ ሆኗል ተቃሚው ነገር ለኢትዮጵያዊ በአሸናፊነት ውስጥ ይቅርባይነት አለ ያለፈው ነገር መተቸት ምንም ትርጉም የለውም ቢሆን ኢትዮጵያውያን ጎራ ለይተው እንደዚህ ወደ ጠጠር መወራወር ባይገቡ ተቃሚ ነበር እንግዲህ ሀገር ግን ከተወሰኑ ግለሰቦች አመላካከት በላይ ነው ኢትዮጵያ ታላቅ ሀገር ናት ህዝቡ በጣም ታላቅ ነው ተቃሚው ነገር ከዚህ ውድድር የሚወሰደው ትምህርት ነው የሚቀመረው ትምህርት ነው የሚቀወማቸውም የሚደግፋቸውም ነገ ሌላ ዓለም አቀፍ ተቋም ላይ ተቀምጠው ማየት የኔም የውጭ ጉዳይ ሚኒስትር ምኞት ነው
ለዓለም የጤና ድርጅት ዋና ዳይሬክተርነት በተካሄደው ምርጫ አፍሪካውያን የተከተሉት ስልት ለዶክተር ቴዎድሮስ ማሸነፍ ቁልፍ ሚና መጫወቱን ሌሎች ወገኖችም ይጋሩታል በህክምናው ዘርፍ የተሰማሩት የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ከነዚህ አንዱ ናቸው።
የአፍሪካ አህጉር እንደ አንድ ትልቅ ነገር ሁላችንም የምንናገረው ዋን አፍሪካ ዋን ቮይስ የሚባል ፖዚሽን አለ።
አንድ አፍሪካ አንድ ድምጽ
ሁነን እንደምለው ዘንድሮ በዶክተር ቴዎድሮስ የታየን መስለው መቀጠልም ያለበት ነው። እና ከዚህ አኳያ ያንዳንዱ ኢትዮጵያዊ በዓለም አቀፍ በአህጉር ደረጃ በዓለም አቀፍ ደረጃ ቦታ በሚይዝበት ጊዜ ተደጋግፈን ማውጣቱ መለመድ አለበት። አሁን በዶክተር ቴድሮስ ላይ ታየው ሰውየው በጣም ብቁና ጠንካራ ሰው አሸናፊነት ስሜትና መንፈስ በውስጣቸው ያሉ ያለ ሰው ሆነው ነው ያሸነፉት ይሄንን ጉዳይ። ከዚህ አኳያ አፍሪካን ሁልጊዜ አሁን ጥሩ አቅጣጫ እንደያዘን አንድም ቦታ ሁለት ሶስት ተወዳዳሪ ከአፍሪካ ኑሮ ቢሆን ኑሮ ድምጽ ሁለት ሶስት ቦታ ተከፋፍሎ ማሸነፍም የማይችሉበት ደረጃ ይመጣ ነበር። ስለዚህ የሳቸው ጥንካሬ ባንድ በኩል የአፍሪካውያን ህብረት በሌላ በኩል የሀገራችን ህዝብና መንግስት ከጎናቸው መቆም ነያ ሁሉ ተደራርቦ ለዚህ ስላበቃቸው ለወደፊትም ማንኛውም ኢትዮጵያዊ የትኛውም የአህጉርም ሆነ የዓለም አቀፍ ደረጃ ላይ በሚደርስበት ጊዜ እዚያው አጠናክሮ መደገፍ መያዝ እንደሚያስፈልግና መተባበር እንደሚያስፈልግ ትልቅ ትምህርት የተገኘበት።
ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆኖ በመመረጥ የመጀመሪያው ኢትዮጵያዊና አፍሪካዊ ናቸው። የተመረጡትም አብሯቸው ለመጨረሻ ዙር ከደረሱት ከእንግሊዛዊው ዴቪድ ናባሮና ከፓኪስታናዊቷ ሳኒያ ኒሽታር የተሻለ ድምጽ በማግኘት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አሁን ከማዕከላዊቷ የዩናይትድ ስቴትስ ግዛት ኦሃዮ አንድ ወጣት የማህበረሰብ ጤና ሰራተኛ እናሳፍር። ዮናታን ከበደ ይባላል። በአሜሪካ ሀገር የዜጎችን ጤና ጥበቃ ለማሻሻል ከማህበረሰቦችና ከትምህርት ቤቶች ጋር አብሮ ይሰራል። የማህበረሰብ የጤና ጥበቃ ፈተናዎች፣ የማሻሻያ መንገዶች ምን እንደሆኑ ከልምዱ በጋቢና ተሳፍሮ ይተነትንልናል። ሱራፌል ሽፈራው አነጋግሮታል።
በጣም አስፈላጊነት ያለው መወያየት ያለብን ነገር ቢሆን ይሄ የሳኒቴሽን ኮንትሮል ወይም ደግሞ የጽዳት ቁጥጥር ላይ እሱ ችግር ከተወገደ ሃይጂንስ በጣም ኢምፖርታንት የሆነ ነገር በዛም መፍቆርና ፋይናንሱም ኩም ደግሞ ወደዛም መሄድ ያለበት ነገር ነው ብዬ አስባለሁ።
እንግዲህ በትላንትናው ዕለት ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም የWHO የሚያለን የጤና ጀነራል ዳይሬክተር ሆኖ ተመርጧል፣ መሪ ሆኖ ተመርጧል። አንድ ደግሞ ባለፈው ሳምንት ዴይቶን ቢዝነስ ጆርናል 40 ከ40 አመት በታች ሆኖ 40 ሰዎችን ሲሸልም አንዱ አንተ ተሸላሚ ሆነሃል። እና ስለዚህ ምትነግረኝ ነገር ካለ ስለ አዋርዱና እንዴት እዛ እንደደረሰ?
አዎ አመሰግናለሁ። አዎ ባጆይ በጣም ደስ ብሎኛል የአቶ ቴድሮስ መመረጣቸው። የኔ እንኳን 40 under 40 ወይም ደግሞ 40 ከ under 40 አመታቸው የሆኑ ሰዎች ተመረጡ ይደረጋሉና ጋዜጣ አለ የዛች ሲቲ የኛ በዴተን ማለት ነው ዴተን ቢዝነስ ጆርናል ወይም ደግሞ የቢዝነስ አተኮረ ብዙ ጊዜ በየአመቱ 40 ሰዎች ይመርጣሉ። በዚህ አመት እንደተነገረን ወደ ኦልሞስት ወደ 300 ሰዎች ነበር የተሾሙት። ከዛ በኋላ በሶስት ዳኛዎች ክራይቴሪያዎች አሏቸው obviously በሙያና በአልሶ ደግሞ በበጎ ስራ ላይ ምን ያህል እንደሰራና ከፍተኛ ደረጃ ያላቸውን ሰዎች ብለው 40ዎቻችን ተመረጥን ማለት ነው። እና last weekend ነበር award reception ነው በዛ ደስ ብሎኛል መመረጤ።
በጣም ጥሩ። እንግዲህ በርጋሚ እንኳን ደስ አለ። እንዳንተ ያሉ ወጣቶች በማህበረሰብ አገልግሎት ውስጥ መስራታቸው ምን ለውጥ ያመጣል ትላለህ?
በጣም ብዙ ለውጥ አለ። አንደኛ actually እኔ ራሱ በዚህ nomination ላይ የመረጡን ሰዎች አንደኛ ነገር አሉት ምንድነው ብዙ ጊዜ ኮሚኒቲ ውስጥ በበጎ ማድረጋቸው ስራ ነገሮች ናቸው። በስራ ብቻ ሳይሆን እነዚህ ጸጥብ ላይ የሄድክ ቮለንቲር የምታደርጋቸው ነገሮች ናቸው። ከቻክ አድቫንቴጅ መውሰድ እና መሳተፍ አለብን። እና አንድ ነገር ምለው ለእኛ ሁል ጊዜ ኦፖርቹኒቲዎችን ፈልገን እንዴት ነው እኔ እዛ ደረጃ ደርሼ ወይም እዛ ቦታ ደርሼ ራሴን ብቻ ሳይሆን የኔንም ጀኔሬሽን ወይም ደግሞ የኔን ሶሳይቲ የኔን ኮሚኒቲ እንዴት ነው ሬፕሬዘንት ማድረገው የሚለውን ነገር ሁል ጊዜ ራሳችን መጠየቅ አለብን። እኔ በዛ አኳያ አንድ የኛ ዴተን ዌልካም ዴተን የሚባል ኦርጋኒዜሽን አለና ብዙ ኢሚግራንት እና ሬፊጂዎች አሁን እኛ ጋር በጣም መምጣት ጀምረዋል። ኢንፋክት ብዙዎቹ እንደውም ከኢስት አፍሪካ ከኢትዮጵያ፣ ሶማሊያ አስ ዌል አስ ደግሞ ኤርትራ እና ሴንትራል አፍሪካ ምናምን እየመጡ ነው። አንድ ነገር ግን ከመጡ በኋላ አንድ ነገር ያለው ነገር አለ። እዚህ ከመጡ ይሆን አንድ ቦታ ሰጥቷቸው እዛ ነው የሚያርፉት። ይሄ ዌልካም ዴተን የሚለው ኢኒሼቲቭ ምንድነው ከመጡ እዚህ በኋላ እንዴት ነው ራሳቸውን ችለው እንዲያድጉና በኋላ እንደውም ኮሚኒቲውን ሁሉ እንዲሰፖርት እንዲያደርጉ ምን አይነት ኢንፍራስትራክቸር መፍጠር አለብን የሚለውን ጥያቄ መጠየቅ ጀመረ። ከዛ ከብዙ አይነት ከትምህርት ቤት ስም housing እንደገና ደግሞ የhealth care ምናምን ሁሉ ተጠራርተን ኦኬ እንዴት ነው ይሄንን welcoming የሆነ city ለማስጠን ምን ይችላል ብለን እየተወያየንበት ነው። አሁን ያው እንዳልኩ ለኔ responsibility ምንድነው የራሴን ምግባት ነው። ይሄንን ደግሞ ከራሴ አሳልፌ ሌላውን ደግሞ ምግባት መርዳት የምችል ከሆነ ለኔ ትልቅ ደረጃ እንደደረስኩ ነው የሚታየው። እና በወጣትነታችን ሁሉ ጊዜ እንደዚህ አይነት ቦታዎች ራሳችንን ማስቀመጥ አለብን ብያምናለሁ።
እውነት ነው። እንግዲህ ወደ መጨረሻው አካባቢ ደርሻለሁና አሁን ዮናታን ምንድነው ከአሁን በኋላ ደግሞ ያለው እቅድ ምንድነው? ወደፊት ያለው እቅድ ምንድነው?
ሆፕፉሊ ከዚህ በኋላ ደግሞ ወደ ፕሬዝዳንት ሚለውን ነገር ጠጋብል ደስ ይለኛል። እሱን በእሱ ደግሞ ከደረስኩ በኋላ እና ሙያዬን ትንሽ አዳብሬ ራሴን የሆነ ጥሩ ቦታ ካደረስኩ በኋላ ለእኔ ትልቅ ደስታ የሚሰጠኝ ማለት ነው እንዳልኩ ቅድም ራሴን ብቻ ማዳበር ሳይሆን ኮሚኒቲ እና ደግሞ ሀገሬን የሆነ ነገር ብሰራ ደስ ይለኛል። ምን እንደሚመስል አላውቀውም አሁን በእውነቱ። ያው እንደነገርኩ 8 አመት ብቻ ነው የተማርኩት የሰራሁት ይህንን ስራ። ከዚህ በኋላም ብዙ ነገር የምማረው ነገር አለ። አሁን ደግሞ ስፔሻሊ በአሜሪካ ሄልት ኬር ውስጥ ብዙ ነገር እየተለወጠ ስለሆነ ብዙ ኦፖርቹኒቲዎችም አሉ በዛ ምክንያት። እነሱን አገን አድቫንቴጅስ እጄ የሆነ ቦታ ራሴን አመቻችቼ ከዛ በኋላ ደግሞ ሌሎች የምረዳበት ቦታ አዘ ሜንቶር ሆኜ እነሱንም የሆነ መሪ ቦታ እንዲደርስና እንደገና ደግሞ ሀገራችን አብረን ሁላችንም አንድ ነገር እንድናረግ ደስ ይለኛል።
በጣም ደስ ይላል። ስለዚህ መልካም እድል እመኝልሃለሁ። እንግዲህ በጣም ነው ማመሰግነው ስለጊዜ።
Thank you. I appreciate it.
አሁን ደግሞ ቀይ ባህር እንሻገርና ወደ ሳውዲ አረቢያ። በህጋዊ የመኖሪያና የሥራ ፈቃድ የሌላቸው ኢትዮጵያውያን ስደተኞች ወደ ሀገራቸው ሲመለሱ የወጣው የሶስት ወራት የጊዜ ገደብ እየተገባደደ ነው ያለው። በአሁኑ ወቅት የኢትዮጵያ መንግስት ዜጎቹ የተገለገሉባቸውን እቃዎች ከቀረጥ ነጻ ወደ ሀገር እንዲያስገቡ መፍቀዱን ገልጿል። እስካሁን የኢትዮጵያውያኑ ተመላሽ ተመዝጋቢዎች ቁጥር የተጠበቀውን ያህል እንዳልሆነ ሳውዲ አረቢያ የሚገኘው የኢትዮጵያ ልዑካን ቡድን ወይም ደግሞ በሳውዲ አረቢያ የኢትዮጵያ ልዩ መልእክተኛ አምባሳደር አሚን አብዱል ቀድር ገልጸውልናል። ከሳውዲ አረቢያ ደግሞ ለሰባት ጊዜ ተመላልሶ ለስምንተኛ ዓመት ያህል ያለ ህጋዊ ፈቃድ በስራ ላይ የሚገኝ ወጣትን አነጋግራ መስታወት ዝርዝሩን ይዛለች።
ሳውዲ አረቢያ ያለ መኖሪያና ስራ ፈቃድ በሀገሪቱ የሚኖሩ የውጭ ሀገር ዜጎችን በሰጠችው ቀነ ገደብ ውስጥ እንዲወጡ በተደጋጋሚ ያሳስባለች። በመቶ ሺዎች የሚቆጠሩ ኢትዮጵያውያን ያለ ስራ ፈቃድ በዚሁ በሳውዲ ይኖራሉ፣ ይሰራሉ። ከዚህም ጋር በተያያዘ ኢትዮጵያውያን ወጣቶችን አዋጁን በተመለከተ ከዚህ ቀደም አነጋግረን ነበር። አብዛኛዎቹ ወደ ኢትዮጵያ መመለስ እንደማይፈልጉ ነው የሚናገሩት። ያለ መኖሪያ ፈቃድ በሳውዲ አረቢያ ለስምንት ዓመታት እየሰራ የሚገኝ ወጣት ይዘናል ለዛሬ። የሊቢያን በርሃና የቀይ ባህርን አቋርጦ ለሰባት ጊዜ ነው የሄደው። ሰይድ መሐመድ ሐሰን ወደ ኢትዮጵያ ለመመለስ እያሰበ እንደሆነ ጠይቀነው ነበር።
እምኑ አሳቤ አንድ ነው። እኔ በቃ ያው አሁን ሀገር ብገባ ቤት የለም፣ በቤት ኪራይ ነው የምኖረው። እንዳልኩሽ ሁለት ልጆች አሉኝ። ልጆች ሰው ቤት ላይ በቤት ኪራይ ማኖር ልጆች ለመጣላት አለ፣ ግጭት አለ። እሳቸውን ልኬ እኔ የሚደርስብኝን ለመጠበቅ ብቻ መስለጋቸው ይሰራለሁ።
እሳቸውን ስትለኝ ማን ነው የምትልከው?
ምስቴንና ልጄ። እኔ እንግዲህ ያው ደርሰውብኛል ላይ አድርገውና ደርሶ ቤት ከሚሄዱ ድረስ ያው ስራ ላይ ማለት ነው። ቆራም አላስቆሙንም። እንደ ባለፈው አዋጅ የወጣ ጊዜ ዛሬ ሶስት አመት ነው አራት አመት ገና ከአዋጁ ከወጣ በኋላ በሶስተኛው ቀን በአራተኛው ቀን ከስራ አስቁመውናል። የአሁኑን ግን አላስቆሙንም። እኔ ምግብ ቤት ውስጥ ነው የምሰራው። ባለሙያ ነኝ። ይህንም በዛ ሀገር መዋለም ይባላል። ካፌዎችና አንዳንድ ሙያ አለኝ። እነዛ ነው የሚሰራው ብቻዬን። አራት ሰው ሶስት ሰው የሚሸፍነው እኔ ብቻዬን ይዤ ነው መስራት ያስኩት። አሁን እዚያ እኔ ቦታ እኔ ብለቅ እኔ ቦታ የሚቀይሩ ሰዎች ቢፈልጉ ህጋዊ የሆኑትን ቢያንስ ሶስት ሰው ያመጣሉ። ያንን ስለሸፈንኩላቸው እኔን አሁን ቦታ አላሉም። እንደገና እኛ የምንሰራው ደግሞ እንደሌለን ሆዳችን ስለሚያውቅ በስራ ብንገፋም ብዙ ሰዓት ብንሰራም ችለን ነው የምንሰራው።
ሰይድ ከአራት ዓመት በፊት በተመሳሳይ ተይዞ ወደ ኢትዮጵያ ተመልሶ ነበር።
ብዙ እንግልት ደርሷል። የተሰበረ ሰው አለ፣ የሞተ ሰው አለ። ያው ምን እነግርሻለሁ፣ ይታወቃል። የባለፈው እና እስር ቤት ራሱ በቃ ምን ሆነ እንደ መናፈሻ ማፈኛ ቦታ አላቸው። እዛ ውስጥ እየወሰዱ ሰውን ጥቅ ያደርጉታል። ያም የመናፈሻው ሲሞላ ዩኒቨርሲቲ አዲስ የሚገባ ዩኒቨርሲቲ አሚና ኑራ የሚባል አለ። እዛ ግቢ ውስጥ ወሰዱት ህዝቡ ማለት ነው። ፈሃው ብርዱም ተፈራርቆብን እንዲሆን ሆነን ገብተናል። አዲስ አበባም ስንገባ እርግጥ ቦሌ ላይ ደህና ሰው ተቀብለውናል፣ ተንከባክበውናል። በሰው ብር ለፈለገ 900 ብር ሰጥተዋል። ወደ ሀገሩ መሄድም በትራንስፖርት የሌለው ደግሞ በመኪና መሄድም ከፈለገ መኪና ተደርጎለታል። ከዛ ውጭ ክልል ስንሄድ ግን ያየነው ነገር የለም። እኔ ራሴ 8 ወር ተቀምቻለሁ። የአስፋትን ብር ጭጭ ሳረግ የራሱ መሳፈሪያ ወደዚህ መመለሻ ሳጣ ሰናሽ ወንድሜ በቪዛ መታወታለ እሱ ላክል ብዬ በእሱ ልኮሌ ነው የመታወት። አሁን ልጅና ሚስት ልኬ እኔ መብሬ ብሄድ እንዴት ነው የምሰራው ነው። ስለዚህ የኔ ጣፈንታ እስከምለይ ድረስ እኔ እዚሁ መኖር አለብኝ፣ እነሱ እዛ ሆነው የኔ ልጅ ይጠብቁ ብዬ ወስኜ የጠራሁት።
የሳውዲ አረቢያ መንግስት ያወጣውን ቀነ ገደብ ሊጠናቀቅ ከሰላሳ ቀናት ጊዜ ያነሰ ነው የሚቀረው። የኢትዮጵያ መንግስትም በሳውዲ የሚገኙ ኢትዮጵያውያንን ያለምንም መንገላታት ወደ ሀገራቸው የሚመለሱበትን መንገድ በማመቻቸት ላይ እንደሚገኝ በተደጋጋሚ ገልጿል። ለዛሬም አምባሳደር አሚን አብዱል ቀድር የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደርን ከሳውዲ አረቢያ አነጋግረን ነበር።
አሁን በሰላም በዚህ በምህረት አዋጁ መውጣት ከቻሉ በኋላ ተመልሰው በህጋዊ መንገድ ተመልሰው ወደ ሳውዲ አረቢያ መምጣት የሚችሉበት ሁኔታ ነው የተመቻቸው። ይህም ብቻ ሳይሆን ምህረት አዋጁን ተከትሎ ያሉ እርምጃዎች አሉ። አንደኛው የገንዘብ ቅጣት አለ፣ እስራት አለ፣ ሶስተኛው ደግሞ ይሄ ወደ ሳውዲ አረቢያ እንዳይገቡ የሚያግድ አሻራ ነጽፎባቸዋል። ስለዚህ ይሄ አዋጅ ከሌላኛው ከዛሬ 4 አመት ከነበረው በጣም እጅጉን የተለየ አዋጅ ነው ብሎ መውሰድ ይቻላል። ወደኛ እንቅስቃሴ በመንመጣበት ጊዜ በሪያድ ባሲ የሚሸፈኑ አካባቢዎች አሉ። ጽህፈት ቤቶችን ከፍተናል። በዚህም ለዜጎቻችን የጉዞ ሰነድ እየሰጠን ነው የምንገኘው። በቋሚ በተንቀሳቃሽም በጅዳና አካባቢም በተመሳሳይ መልኩ ሙሉ በሙሉ በኢትዮጵያ መንግስት በጀት የሚንቀሳቀሱ ናቸው። እዚህም ላይ የሰው ኃይል ተመድቦ እየተንቀሳቀስ ነው። ከዋና መስሪያ ቤትም እንደዚሁ የሰው ኃይል እገዛ ከውጭ ጉዳይ ሚኒስትርም ድጋፍ ተሰጥቶናል። ከኢሚግሬሽን መስሪያ ቤትም እንደዚሁ ድጋፍ ተሰጥቶናል። ስለዚህ በተሟላ መልኩ ወደ ሙሉ አገልግሎት የገባንበት ሂደት ያለው እና አሁን የቀረችን አንድ ወር ጊዜ ነው። በዚህ አንድ ወር ውስጥ የጉዞ ሰነድ ነው የወሰዱት ካሉት በመቶ ሺህ ከሚቆጠሩት ኢትዮጵያኖች ቁጥር በምናይበት ጊዜ በጣም ጥቂት ነው ብሎ መውሰድ ይቻላል። ስለዚህ በእኛ በኩል እያንዳንዷ ሰዓት፣ እያንዳንዷ ሰከንድ፣ እያንዳንዷን ቀን የትምህርትና ቀስቀሳ ስራዎችን እየሰራን ያለ ነው። በማህበራዊ ድረ ገጽ እንጠቀማለን። እንደገና ደግሞ ገጽ ለገጽ ፊት ለፊት ደግሞ ህዝቦቻችንን በማግኘት እንደዚህ አይነት ውይይቶችንን እና ምክክሮችን እናደርጋለን። እንደገና ደግሞ በየአደረጃጀቶቹም ደግሞ በተመሳሳይ የትምህርትና ቅስቀሳ ስራዎችን እየሰራን ነው የምንገኘው። ሌላው በራሪ ወረቀቶች እንደዚሁ በተለያዩ ቋንቋዎች እዚህ ሳውዲ አረቢያ ውስጥ እነዚህ ነገሮች በየሰፈሩ በየአካባቢው ሊደርስ የማድረግ ስራዎችን በጅዳም በሪያድም እየሰራን ነው የምንገኘው።
ዜጎች ወደ ሀገር ከተመለሱ በኋላስ መንግስት በምን በምን መልኩ ሊረዳቸው? ለምሳሌ አሁን እቃዎቻቸውን ያለ ቀረጥ ነጻ ማስገባት የሚፈልጉ አሉ። ያንን በተመለከተ መንግስት ምንድን ነው የሚያደርገው? ከሄዱ በኋላ የሚሰሩት ነገር ወይም በጥቃቅን አነስተኛ ወይም በመሳሰሉት በእንደዚህ አይነት የስራ መስኮች ላይ የመሰማራት እድሉ ውስጥ ታስቦበታል ወይ?
በሰላም አገራቸው መጥተው እንደማንኛውም ዜጋ በሀገራቸው ልማት ውስጥ እንዲሳተፉ መንግስት ሁኔታዎችን አመቻችቷል። ይህም እንደሚታወቀው የወጣቶች ፓኬጆች አሉ። ባለ የስራ እድል አሁንም በሀገራችን በተከፈተው የስራ እድል መስኮች ላይ ከሳውዲ አረቢያ ተመላሾች እንደየ እውቀታቸው፣ እንደየ ችሎታቸው፣ እንደየ ልምዳቸው በዚህ ፓኬጅ ውስጥ እንዲታቀፉ እየተሰራ ነው የሚገኘው። በዚህ ሂደትም እኛ እያየን ያለ ነው አንዳንዶቹ ጥሩ ተመልሰው ወደ ሀገራቸው ወደ ስራ እድል የገቡበት ሁኔታ ነው ያለው እና ከዚህ አንጻር አሁንም መንግስት ባሉት የስራ እድሎች ያመቻቹበት ሁኔታ ነው ያለው። ይህንንም ማየት ተገቢ ነው የሚመስለኝ። ከዚህ አንጻር አንዱ እስከ ዛሬ ለመጀመሪያ ጊዜ የተፈቀደው የዚህ የቀረጥ ነጻ እድል በተለይ የቤት ቁሳቁስ መገልገያ መሳሪያዎቻቸውን ከቀረጥና ታክስ ነጻ እንዲያስገቡ የኢትዮጵያ መንግስት ምህረት ሰጥቷል። አብዛኛዎቹ ይሄ ምህረት የኢትዮጵያ መንግስት እንደሰጠ አያውቁም። ስለዚህ በዚህ ምህረት እነሱም ተጠቅመው አገር ቤት ይዘው የሚገቡትን መገልገያዎችን ከቀረጥ ነጻ እንዲያስገቡ ተፈቅዶላቸው እዚህ ላይ ዝም ብሎ የማወናበር ሁኔታዎች አሉ። እንደዚህ ቀረጥ ትከፍላላችሁ እንትን ትላላችሁ ኦልሬዲ የተፈቀደላቸው ሊስት አለ። 21 የዝርዝር እቃዎች አሉ። እነዛን በዛ ዝርዝር እቃዎች ይዘው ከገቡ በእኛም በኩልም ድጋፍ እያደረግንላቸው ያንን ምንም የማይጠይቁበት ሁኔታ ነው ያለው እና ይሄን ማህበረሰባችን ተመላሽ ዜጎቻችን ይሄን አውቀው በዚህ ደረጃ ይሄንን እድል እንዲጠቀሙ ነው አሁንም ጥሪያችንን የምናስተላልፈው። ከዚህ አንጻር መንግስት እነዚህ ዜጎች በቋሚነት ተደራጅተው አምራች ኃይል እንዲሆኑ ከማድረግ አንጻር ሰፋፊ የቅስቀሳዎችን እና ባሉት እድሎችም ደግሞ እንዲጠቀሙ ከማድረግ አንጻር አሁን በፌዴራል መንግስትም የክልል መንግስታትም የታችኛው መዋቅር እስከ ወረዳ ድረስ ቀበሌ ያሉት በዚህ ደረጃ ወደየ አካባቢያቸው በሚመለሱበት ጊዜ ለእነዚህ በተደራጀ መልኩ ብሔራዊ የግብረ ኃይል ተቋቁሟል በአገር አቀፍ ደረጃ። እንደዚሁም ደግሞ በውጭ ጉዳይ ሚኒስቴር ደረጃ ደግሞ የተቋቋመ ግብረ ኃይልም አለ። እንደዚሁም ደግሞ በየክልሎቹም ደግሞ ይሄንን እስከ ታችኛው መዋቅር ድረስ እነዚህን ዜጎች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ጊዜ ችግር እንዳይገጥማቸው እና ባሉት የስራ እድሎች እንዲጠቀሙ ከፍተኛ ዝግጅት ተደርጎ በዛ ደረጃ እየተካሄደ ያለበት ሁኔታ ነው ያለው። ህዝባችን በጣም ጥንቃቄ ማድረግ አለበት። ከዚህ በኋላም ሳውዲ አረቢያም አሁን ህገ ወጥን የጠቆመ 50,000 ሪያል ጉርሻ ሽልማት እንደሚሰጡ ነው በብዙ መገናኛ ብዙሃናቸው እያስታወቁ ያሉት እና ስለዚህ ሳውዲ አረቢያ ህገ ወጥን እንዲጠላ የማድረግ እንዲወገዝ የማድረግ እና በህጋዊና በህግ መሰረት ብቻ የሚኖርባት የሚሰራባት አገር ለመፍጠር ነው ብሔራዊ ዘመቻ አውጀው እየሰሩ ያሉት። ስለዚህ ህዝባችንም ይሄ ወርቃማ እድል ነው ብለን እንደ መንግስት ጥሪ ያስተላልፍልናቸው ነው።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ዝግጅቶቻችንን በፌስቡክ አት ቪኦኤ አማሪክ ላይ #ጋቢናቪኦኤ በመጠቀም ተከታተሉን፣ አስተያየቶቻችሁን ማድረሱ
እናስተናግዳችሁ አመሽተናል። ይመስላል ታረጋውና
ሄኖክ ሰማግዘረን ሞክቢል ያበሮ ዝግጅታችንን በቴክኒክ መርቷል። የጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን።
መልካም ምሽት።